Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ሰኞ የካቲት 8 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል
ናምኒ ብራ አስትፌዮ ሶንታ ፌኢጌሰኒ
ምርጫን በተመለከተ የፈለጋችሁትን ምረጡ። እኛ የምንፈልገው ሌላ ሰው ተጽዕኖ አድርጎባችሁ ሳይሆን በራሳችሁ ፍላጎት ዲሞክራሲያዊ በሆነ መንገድ አስባችሁበት አገናዝባችሁ የፈለጋችሁትን ከመረጣችሁ ያለኛ ድላችን ነው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወጣቶች በሰላማዊ መንገድ እንዲታገሉ ያደረጉትን ጥሪ አስመልክቶ ዘገባ ይኖረናል።
ከኢትዮጵያውያን መካኒኮች ጋራ በመሆን በ1927 ዓመተ ምህረት በታህሳስ ወር ላይ አውክላንድ ጃንሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሰ ነገስቱ ሲያሳዩ ንጉሰ ነገስቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብሎ ሰየሟታል።
የኢትዮጵያ አቪዬሽን አጀማመርን የሚያትትና በኢትዮጵያ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደችውን ፀሐይ የተሰኘች አውሮፕላን የሚያስተዋውቅ መጽሐፍ የጻፈው ካፒቴን ዘላለም አንዳርጌን የሰማችሁት የምሽቱ እንግዳችን ነው። እንደምን አመሻችኋል ክቡራን አድማጮች። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ ቆየነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድርጅታቸው አመራር በቢሾፍቱ ከተማ መገደላቸውን አስታወቀ። የተገደሉት አመራር ከዚህ ቀደም ከመንግስት ሰዎች ማስፈራሪያ ይደርሳቸው እንደነበረ የገለጸው ኢዜማ በጥይት ተመተው መገደላቸውን አረጋግጫለሁ ብሏል። ስለ ጉዳዩ መልስ እንዲሰጥ የተጠየቀው የቢሾፍቱ ከተማ ፖሊስ መምሪያ በግድያው ላይ ሐሳብ ለመስጠት ፈቃደኛ ሆኖ አልተገኘም። ዘገባውን ያደረሰን ሙክታር ጀማል ነው። ምርጫ ቦርድ በአፋር ክልል የሚገኙ 3 ቀበሌዎችም በሶማሌ የምርጫ ክልል ውስጥ እንዲካተቱ ማድረጉን እንደማይቀበሉት የአፋር ዴሞክራሲ ፍትሃዊ ፓርቲና የአፋር አብዮታዊ ዴሞክራሲ አንድነት ግንባር አስታወቁ። ቦርዱ ማስተካከያ ካላደረገ በምርጫው እስካለመሳተፍ የሚደርስ ውሳኔ ሊያስተላልፉ እንደሚችሉ ተፎካካሪ ፓርቲዎቹ አሳስበዋል። ብሔራዊ የምርጫ ቦርድ የምርጫ ጣቢያዎች ሰዎች የምርጫ ጣቢያዎችን በቅርቡ አግኝተው እንዲመርጡ እንጂ ምንም አይነት የአስተዳደር ወሰን መገለጫዎች አይደሉም ሲልም ምላሽ ሰጥቷል። ምርጫ ቦርድ ከ3 ቀበሌዎች በተጨማሪም በአፋር ክልል ውስጥ የሚገኝ ሌላ አካባቢ በሶማሌ ክልል ውስጥ እንዲካተት አድርጓል። ይህም የቦርዱን ገለልተኛነት ጥያቄ ውስጥ ያስገባዋል ብለዋል። ተፎካካሪ ፓርቲዎቹ በስም የተጠቀሱት አካባቢዎች ከዚህ ቀደም በተደረጉት ምርጫዎች በአፋር የምርጫ ክልል ስል ነበሩ የሚል መሟገቻም ያቀርባሉ። የአሜሪካ ድምጽ ሬዲዮ ስለቀረበው መከራከሪያ ከገለልተኛ ወገን ለማጣራት ያደረገው ሙከራ ለጊዜው አልተሳካለትም። ዘገባውን ያደረሰን መስፍን አድራጌ ነው። ዚምባብዌ የመጀመሪያዋን የኮቪድ-19 ክትባቶች ማግኘቷ ተገለጸ። በቻይና ሲኖፋርም ኩባንያ የተሰሩት ክትባቶች የቻይና መንግስት በስጦታ የላከላት ሲሆን የዚምባብዌ መንግስት በግዥ ተጨማሪ 600,000 ክትባቶችን ማዘዙንና በሚቀጥለው ወር እንደሚደርሰውም አመላክቷል። በሌላ ዜና እስራኤል ለህዝቧ የኮሮና ቫይረስ ክትባት በማዳረስ ረገድ ብዙ እርምጃ ያስመዘገበ ሲሆን በአሁኑ ወቅት ግን እርምጃው እየተጓተተባት መሆኑ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ መጓተቱን ያስከተለው ስለ ክትባቱ በህዝቡ ውስጥ በማህበራዊ መገናኛ ብዙሃን ጭምር እየተሰራጨ የሚገኝ ሐሰተኛ እምነቶች መሆኑን ተናግረዋል። ሀገሪቱ በኢንተርኔት የሚሰራጭ ሐሰተኛ መረጃና የተሳሳቱ እምነቶችን የሚዋጋ ግብረ ኃይል ማጠናከሯም ተገልጿል። ነዋሪዎቹ ወደ ክትባት መስጫ ጣቢያዎች እንዲሄዱ ለመሳብ ምግብ በነጻ ማቅረብና የሙዚቃ ዝግጅቶችን በማሰናዳትም እየተሰራ መሆኑን አሶሺየትድ ፕሬስ ዘግቧል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ውስጥ ቢያንስ 7 አዲስ የኮሮና ቫይረስ አይነቶች መገኘታቸውን ተመራማሪዎች ገለጹ። አዲሶቹ የቫይረሶች ዝርያዎች ብሪታንያና ደቡብ አፍሪካ እንደተከሰቱት በከፍተኛ ደረጃ የሚዛመቱ አይነቶች ይሆኑ አይሆኑ ግን የተገለጸ ነገር የለም። ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ በምክር ቤቱ ከተመሰረተባቸው የፖለቲካ ክስ ነጻ ቢወጡም የወደፊቱ የፖለቲካ እጣ ፈንታቸው አጠራጣሪ እንደሆነ ይቆያል ተባለ። ምንም እንኳን የጥፋተኝነት ውሳኔውን ለማሳለፍ የጎደለው ድምጽ ጥቂት ቢሆንም ከሚያስፈልጉት 67 ድምጾች 57 የህግ መወሰኛው ምክር ቤት አባላት ፕሬዝዳንት ዶናልድ ትራምፕ ጥፋተኛ ናቸው ሲሉ ድምጻቸውን ሰጥተዋል። ከዚያ ውስጥ 7ቱ የራሳቸው ወገን የሆኑ የሪፐብሊካን ፓርቲ አባላት ናቸው። አድማጮች ለምሽቱ ያዝነላችሁን ዜናዎች እዚህ ላይ ፈጸምን። ከቀሪ ጋቢና ቤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው ፕሮግራማችን እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትላንት ደምቢዶሎ ላይ ባደረጉት ንግግር ወጣቶች በሰላማዊ መንገድ እንዲታገሉ ጥሪ አድርገዋል። ጠቅላይ ሚኒስትሩ ትላንት በኦሮሚያ ደምቢዶሎ ከተማ የአስፋልት መንገድ ግንባታ ባስጀመሩበት ወቅት በመጪው ምርጫ ህዝቡ ይሆነኛል ያለውን የፖለቲካ ድርጅት በመምረጥ እንዲሳተፍም ጠይቀዋል። ዘገባውን ያደረሰና ኩር መልካ ተጨማሪው ልኳል።
ጠቅላይ ሚኒስትር አብይ አህመድ በአንድ ቀን የምዕራብ ኦሮሚያ ጉዟቸው 3 ዞኖች ውስጥ ተገኝተዋል። ትናንት ከቀትር በኋላ የተገኙባትና የአምቦ ጉደርና ሸነንሰዩ የአስፋልት መንገድ ፕሮጀክት ግንባታ ያስጀምሩባትን አምቦን ከኒውዮርክ ጋር አመሳስለዋታል።
አምቦን ኑፍ ኒውዮርክ ተይነፍ እስኒቪስ ኒውዮርክ አከተው
አምቦ ለእኛ ብቻ ኒውዮርክ ሆኖ አይቀርም፣ ለእናንተም ኒውዮርክ እንዲሆን መሰረተ ልማቶችን ሰርተን መታችሁ የምትዝናኑበት ታሪክ የምትማሩበትና የትግል ታሪካችንን እንድታውቁ አምቦን እንገነባለን፣ አምቦን እንለውጣለን፣ እንደ ስሟም ኒውዮርክ እናደርጋታለን።
አከበቃሽ ኒውዮርክ ሊጎና።
ወደ አምቦ ከመሄዳቸው በፊት ረፋድ ላይ ምክትል ጠቅላይ ሚኒስትሩን ጨምሮ ከከፍተኛ ባለስልጣኖቻቸው ጋር ሆሮ ጉድሮ ወለጋ ዞን ሻምቡ ከተማ በሄሊኮፕተር የገቡት ጠቅላይ ሚኒስትር አብይ የሻምቡ ባኮን 60 ኪሎ ሜትር የአስፋልት ኮንክሪት መንገድ መርቀው የሻምቡ አገምሳን የ95 ኪሎ ሜትር መንገድ ግንባታንም አስጀምረዋል። በአራት ወራት ጊዜ ውስጥ ይካሄዳል በተባለው ምርጫ ህዝቡ እንዲሳተፍና ይሆነኛል የሚለውን እንዲመርጥ ጠይቀዋል። ጠቅላይ ሚኒስትሩ
ዋይ ፍለኖ አፓበርባደ ፍለዳ ከኖቲ በርባኑ ነምኒ ብራ አስትፌዮ ሶንታን ፌዲ ጌሰኒ።
ምርጫን በተመለከተ የፈለጋችሁትን ምረጡ። እኛ የምንፈልገው ሌላ ሰው ተጽዕኖ አድርጎባችሁ ሳይሆን በራሳችሁ ፍላጎት ዲሞክራሲያዊ በሆነ መንገድ አስባችሁበት አገናዝባችሁ የፈለጋችሁትን ከመረጣችሁ ያለኛ ድላችን ነው። ካልመረጣችሁን መብራት አታገኙም፣ መንገድ አንሰራም የሚል እምነት የለንም። እኛ የምንፈልገው የኦሮሞ ህዝብ በራሱ ውሳኔ መምረጥ እንዲችል ነው። የፈለጋችሁትን ሰው መምረጥ መብታችሁ ነው። ከመረጣችሁን በታማኝነት ልናገለግላችሁ፣ ካልመረጣችሁን ደግሞ የመረጣችሁትን አቅፈን ስመን ልንሰጠው ዝግጁ ነን።
ወልፍለቹ ባተን አባስን ፍለተን ሐመኔ ኡንገኔ እትላችሁ ቆባል።
ጠቅላይ ሚኒስትሩ ትናንት ጠዋት ተገኝተው የደምቢዶሎ ሙጊ ዶላ ጋምቤላን የ51 ኪሎ ሜትር አስፋልት ኮንክሪት መንገድ ግንባታ ባስጀምሩባት የቄለም ወለጋዋ ደምቢዶሎ ህዝቡ የአካባቢውን ሰላምና ጸጥታ እንዲጠብቅ ጥሪ አቅርበዋል። ለወጣቶችም መልእክት አስተላልፈዋል።
እርጋን ድርግጎታ ፍዳምሱ በርባድ ንኬሰት ቀብሶን ያዳ ጅራቹን ይመላ ኦሮሞን በላል።
ለወጣቶች የማስተላልፈው መልእክት በእኛ መካከል የሀሳብ ትግል ሊኖር ይችላል። የኦሮሞ ህዝብ ሰፊ ነው። ብዙ ሀሳብ ሊያመነጭ ይችላል። ኦሮሞ ኦሮሞን ሲታገል ልማት እንዳይሰራ በማድረግ ልንጎዳ እንችላለን። ልማት ይሰራ፣ የሀገራችንም ሰላም ይጠበቅ፣ ህዝቡ በሰላም ወጥቶ በሰላም ይግባ። የቀረውን ነገር በሰላማዊ መንገድ የእርስ በርሳችን ሀሳብን እየተረዳዳን ህዝባችን እንዲረዳን ማድረግ እንችላለን። መገዳደል መገፋፋት እንዲሁም እርስ በርስ በመቀናናታችን ኦሮሞና ኦሮሚያን ከመጉዳት ውጪ አዲስ ድል ስለማያስገኝልን መረጋጋት በጣም ወሳኝ ነው ብለዋል። ከደምቢዶሎ ተወላጁ ሰለሞን ደነቀ ዘፈኖች አንዱን በጥቂቱ ያንጎራጎሩት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ወለጋ የታዋቂዎችና የአገር ባለውለታዎች አካባቢ እንደሆነ አስታውሰዋል። በሌላ በኩል በሁለት ዓመታት ውስጥ በምዕራብ ኦሮሚያ 17 የሚሆኑ የመንገድ ስራዎች መጀመራቸውን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አመልክተዋል። የደምቢዶሎ ከተማ ነዋሪው አቶ ለሚ በሽር የዕለቱን ክንዋኔዎች አስመልክቶ እንዲህ ብለዋል።
ያስጀመሩ አስፋልቱ ነው። አስፋልቱ ጥሩ ነው። ለምን ደምቢዶሎን ብትሆን አስፋልት ለብዙ ዓመት ትመኝ የነበረው ነገር ነው። አስፋልት አስፈላጊ ነገር ነው ለማንኛውም ሀገር ማለት ነው። ግን ምንድን ነው የሚቀድመው? ስለ ሰላም ነው፣ ስለ ጸጥታ። ለምሳሌ አሁን ሚዲያ ላይ የምትሰማ እንደዚሁም ከሰው የምትሰማ ምዕራብ ኦሮሚያ ከተባለ የሚወራው ስለ ሽብር ለጆሮ የማይመች ነገር ነው። በደፈናው የሚወራ ነገር መፍትሄ አያመጣም። እነሱ አሁን አስፋልቱን ያልጀመሩ ማስጀመር የነበረባቸው እርቅ ነው፣ ሰላም ነው።
የሰላም ጉዳይ የመንግስት ጉዳይ ብቻ ነው። ህብረተሰቡ የሚመለከተው አካል ስለዚህ ጉዳይ መወያየት አይችልም።
ማንንም ይመለከታል። ህዝቡም ቢሆን መንግስትም ቢሆን ተቃዋሚ ፓርቲም ቢሆን ይመለከታቸዋል። ሁሉንም እኛንም መንግስት አጥፍቻለሁ ብሎ ይቅርታ ከጠየቀ ሌላ አካልም ያጠፋውን ይቅርታ ጠይቆ ህዝብ ፊት ለፊት ማለት ነው። ህዝብ ተጎጂ ነው፣ ከሁለቱም አካል ነጻ ነው። ተጎጂም ስለሆነ እዚህ ሰላም ይቅደም፣ ልማት ይቀጥል፣ ደስ ይለናል። ለምን ልማትን የሚጠላ ማንም አይደለም።
የጉደር ከተማ ነዋሪው አቶ ለሊሳ ይጀታም አስተያየት አላቸው። የጠፋ አይን ነው የበራው። በፖለቲካም ሆነ በምጣኔ ሀብት እንዲሁም በሌሎችም ነገሮች አይናችን ጠፍቶ ነበር። አሁን ደግሞ አይናችን እንዲበራ እየታጠበ ስለሆነ የመንገዱ ግንባታ መጀመር ደስ ብሎኛል። እኔ ሩቅ ካለው ወንድሜና ሌሎችም ወዳጅ ዘመዶቼ ጋር የምገናኘው መንገድ ሲኖር ነው። በትኩረት ሊሰራ ይገባል እላለሁ። እጅ ለእጅ መያያዝና መግባባትን ያስፈልጋል ብለዋል። በምዕራብ ኦሮሚያ በርካታ ስፍራዎች መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሸማቂዎች የሚሉ ታጣቂዎች አደጋዎችን ሲጥሉ እንደቆዩ መንግስት ቢገልጽም እነሱ ግን በተደጋጋሚ አስተባብለዋል። ከመንግስት ኃይሎች ጋርም ግጭቶችና ውጊያዎች ሲያካሂዱ እንደነበር ይታወቃል። ሸማቂዎቹ እጅ እየሰጡና እርምጃ እየተወሰደባቸው ነው በማለት መንግስት በተደጋጋሚ መግለጫ ቢያወጣም የአካባቢው ነዋሪዎች ከስጋት ነፃ አለመሆናቸውን ሲገልጹ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ኮርን ለዘገባው እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በኢትዮጵያ የሀገር ውስጥ ቋንቋ በወጉ ያልተጻፈው ከ1921 እስከ 28 ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ውሏል። መጽሐፉ በዋናነት ፀሐይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላን የሚያስተዋውቅ ሲሆን አሁን የትና በምን ሁኔታ ላይ እንዳለችም በዝርዝር ይተርካል። ከመጽሐፉ ደራሲ ከካፒቴን ዘላለም ጋር መጽሐፉ በሚያተኩርባቸው በፀሐይና በአጠቃላይ የኢትዮጵያ አቪዬሽን ታሪክ ዙሪያ ቆይታ አድርጌያለሁ። እንደሚከተለው ይቀርባል። እንግዲህ መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግለሃል?
34 ዓመት አየር መንገድ አገልግያለሁ። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለሁ። ከዛም በእድገት ወደ ካፕቴንነት ተዘዋውሬ የተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት 10 ዓመት ግድም ደግሞ የቦይንግ 777 እና የቦይንግ 787 ዋና አብራሪ ካፕቴን ሆኜ የምወደው እና የማፈቅረውን ድርጅቴን እያገለገልኩ ነው።
ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል?
የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ ያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበል ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ።
እንግዲህ መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደርጋለህ እና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር?
በመጽሐፉ ላይም ጠቅሻለሁ የአውሮፕላን አገባብ እንዴት እንደነበረ። በ1921 ዓ.ም ነው ኢትዮጵያ ለመጀመሪያ ጊዜ የገባው ነሐሴ 12 1921 ዓ.ም ነው። ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ 3 አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የ32 ዓመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አይሮፕላን ጁንከርስ 33 የሚባል ተለቅ ያለ ኦል ሜታል ወይም ደግሞ ሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አውሮፕላኖች ነበሩ። እነዚህን ሁለት አውሮፕላኖች በሚያዙበት ጊዜ ኮንትራክት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሠ ነገሥቱ ውል አስፈርመዋቸውን ይመጡ ሲመጡ እነዚህ አውሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው 7 የሚሆኑ ተማሪዎች ነበሩ የተመለመሉት። ደግሞ
መጽሐፉ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አውሮፕላን ስም ነውና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አውሮፕላን የመስራት አቅም ነበራት?
በርግጥ አውሮፕላኗ ለመስራት ትችሏል። ለመስራት ያስገደደበትም የገፋፈበትም ሁኔታዎች አሉ። ምንም እንኳን በ1927 መጨረሻ እና 28 ዓመተ ምህረት የኢጣሊያ ኢትዮጵያን የመውረድ ጦርነትን ብታደርግ ከመጀመሪያው ጀምሮ ኢጣሊያ ተዘጋጅታበት ነበር። በምንድን ነው የተዘጋጀችው? ኢትዮጵያ ምንም አይነት የጦር መሳሪያ እንዳታገኝ ራሷን እንዳታስታጥቅና እንዳትደራጅና እንዳትከላከላቸው የጦር አውሮፕላን ኢትዮጵያ እንዳይኖራት መከላከሉ በራሱ ኢትዮጵያውያኖች ላይ በጣም ትልቅ ችግር መጥቷል። ምክንያቱም እነዚህ ያልኳቸው ቅድም አውሮፕላኖች ጅቡቲ ላይ ደርሰው እንኳን ከጅቡቲ አዲስ አበባ ለመግባት ኢጣሊያን በውስጥ በመደገፍም ከኢጣሊያ ጋር ላለመገጨትም፣ ለምሳሌ ጅቡቲ በፈረንሳይ ቁጥጥር ስር ነበረች፣ ፈረንሳዮቹ እንደዚሁም እንግሊዞቹ ተጽዕኖ ያስተዳድሩ ነበር። አውሮፕላን ወደ ኢትዮጵያ እንዳይገባ፣ ምንም አይነት መሳሪያ ወደ ኢትዮጵያ እንዳይገባ ገና ቀደም ብለው ነበር ሲዘጋጁበት የነበረው። በዚህ ምክንያት አውሮፕላን ከውጭ ከሚገባ ይልቅ ኢትዮጵያ ውስጥ ቢሰራ የተሻለ ይሆናል የሚል ሀሳብ ኢትዮጵያ ውስጥ ፈልቆ አንድ ቬበር የሚባል ጥሩ መሀንዲስና ጥሩ ጎበዝ የነበረ ሰው ከኢትዮጵያውያን መካኒኮች ጋር በመሆን በ1927 ዓመተ ምህረት በታህሳስ ወር ላይ አውሮፕላን ጃን ሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሠ ነገሥቱ ሲያሳዩ ንጉሠ ነገሥቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብለው ሰይመዋታል። አውሮፕላኗ እጅግ እጅግ በጣም የምታምር እጅግ የተዋጣላት በዛን ጊዜ አይደለም ዛሬ እንኳን ሲታይ የስፖርት መኪኖች የምትመስል እና በጣም የምትገርም አውሮፕላን ነች። ይቺ አውሮፕላን በ1927 ዓመተ ምህረት ተሰርታ ለመጀመሪያ ጊዜ አዲስ አበባ ላይ በረራ አድርጋ የመጀመሪያ ምናልባት በእርግጠኝነት መናገር ባይቻልም በአህጉራችን የመጀመሪያዋ ነች ብዬ የማምንባት አውሮፕላን እጅግ በጣም ለሚያምር ሁኔታ ተሰርታለች። መሀንዲሱ ቬበር እጅግ በጣም ብልህ ስለነበረ ለአዲስ አበባ ተመጣጣኝ የሆነ ሞተር እጅግ በጣም ለበረራ አስፈላጊ የሆነ በፊት የነበሩት ሞዴሎች ላይ ያልነበሩ ፍላፕስ የሚባል ሲነሱ በቅጽበት ቶሎ ከመሬት እንዲነሱ በሚያርፍ አውሮፕላኖች አሁንም አለ ሁሉም አውሮፕላኖች ያላቸው በሚያርፍበት ጊዜ ደግሞ ፍጥነታቸውን ቀንሶ ቶሎ እንዲቆሙ የሚያደርግ ሌሎች ነገሮችን ዲዛይን አድርጎ ጥሩ አድርጎ ነው የሰራው። ኢትዮጵያውያን መካኒኮች በዚህ ተሳትፈዋል እና ስማቸውም ተገልጿል። አስተዋጽኦ አድርገዋል። አሻራቸውን አሰርፈዋል።
ታዲያ ፀሐይ እንዴት ከሀገር ወጣችና በጣሊያኖች እጅ ወደቀች?
በ1928 ዓመተ ምህረት ጣሊያኖቹ አዲስ አበባን ሲቆጣጠሩ አዲስ አበባ ላይ 3 አይሮፕላኖች ያገኛሉ። ጣሊያኖቹን በጣም የገረማቸው ፀሐይ የምትባለው አይሮፕላን ጃንሜዳ ላይ ሲያገኛት ጌታ ሀገር እንደተሰራች ማን እንደሰራች ሜክ ኤንድ ሞዴል ሁሉ ማወቅ እስኪገርማቸው ድረስ ነው ከደብዳቤያቸው ከተጻጻፉት ደብዳቤዎች የተረዳሁት። እና መጀመሪያ ከአዲስ አበባ የተወሰደችው 1929 ዓ.ም ነው። እንደሄደች ጣሊያን ሀገር ውስጥ የነሱ ሮያል አየር ኃይል አካዳሚ ነው የተቀመጠችው። ከዛ ደግሞ አዘዋውረዋት ቫን ቬትሊ ካዜርታ ቤተ መንግስት ለተወሰነ ጊዜ ተቀምጣለች። በሁለተኛው ዓለም ጦርነት ተርፋለች። ከዛ በ1950ዎቹ መጀመሪያ ላይ ቱሪን የሚገኘው የኢጣሊያ አየር ኃይል ሙዚየም ውስጥ ለህዝብ መታየት ጀመረች። በዚህን ጊዜ ግን አይሮፕላኗ ስትሰራ ጃንሜዳ ላይ ብርማ ግራጫ አይነት ቀለም ኖሯት አይሮፕላኗ ወገቧ ላይ በትልቁ ፀሐይ የሚል በግራና በቀኝ ተጽፎባታል። የኢትዮጵያ ባንዲራ ተደርጎባታል። ጭራዋ ላይ ደግሞ አነስ ባለ ጽሁፍ በአማርኛ ኢትዮጵያ አንድ፣ ከስር ደግሞ በእንግሊዝኛ ኢትዮጵያ ወይም ደግሞ በላቲን ቃል ኢትዮጵያ ዋን ተብሎ ተጽፎባት ነበር። ይሁን እንጂ ቱሪን የሚገኘው የጣሊያን ሙዚየም ሲያመጧቸው ለመጀመሪያ ጊዜ ያንን የእኛን ቀለም አጥፍተው ደማቅ ቀይ ቀለም አድርገዋት ነበር። በ1977 ዓ.ም በእኛ አቆጣጠር አውሮፕላኗን ያወጡና ሌላ የአየር ኃይል ግቢ ውስጥ ያስቀምጧታል እና ለ33 ዓመት እዛ ውስጥ ተቀምጣ ነበር።
እንግዲህ ፀሐይን ከታሪኳ በተጨማሪ አሁን ያለችበትን ሁኔታ ለማወቅ ደግሞ ጣሊያን ድረስ ሄደህ አግኝተሃታልና እንዴት አገኘሃት? ያለችበት ሁኔታስ ምን ይመስላል?
ፕሮፌሰር ግሪጎሪ አሌጅ የሚባሉ በጣም የተከበሩ ሰው፣ ከእሳቸው ጋር ግንኙነት ፈጥሬ አይሮፕላኗን ማየት እፈልጋለሁ ባኩ አውሮፕላኑን እንዳያት አድርጉኝ ብዬ በጣም ረጅም በጣም ረጅም እና አሰልች የሆነ ጊዜ ነው። በርካታ ነገሮች ደብዳቤ ከተጻጻፍን በኋላ ፍቃድ ተገኝቶ በ2010 ዓ.ም የተከለከለው አየር ኃይል ግቢ ውስጥ ድረስ በመግባት አውሮፕላኗን ለማየት ችያለሁ።
ካፒቴን ዘላለም ጋር የተደረገው ቆይታ ይህ ብቻ አይደለም። በፀሐይ የኢትዮጵያ አቪዬሽን አጀማመር መጽሐፍ መነሻነት የተደረገው ሙሉ ውይይት በቀዳሚው መሰናዷችን ይቀርባል። በድረ ገጻችንና በፌስቡካችን ላይም ታገኙታላችሁ። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። አሁን ደግሞ ሰዓቱ የስፖርት ነው። እንደተለመደው ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ ሊያደርስ ተዘጋጅቷል። ቀጥሎ ይቀርባል።
ኢትዮጵያዊቷ አትሌት ጉዳፍ ጸጋይ በ1500 ሜትር የቤት ውስጥ ውድድር አዲስ የዓለም ክብረ ወሰን አስመዝግባለች። ጉዳፍ በሰሜን ፈረንሳይ የተካሄደውን ውድድር በ3 ደቂቃ ከ53 ሰከንድ ከ09 ማይክሮ ሰከንድ አጠናቃለች። ከአጋሮቿ ጋር በመደጋገፍ የውድድሩን ፍጥነት የጨመረችው ጉዳፍ የአውሮፓ የቤት ውስጥ ውድድር ቻምፒዮን የሆነችውን ላውራ ሙይርና አጋሮቿን በከፍተኛ ርቀት ቀድማ ነው ያሸነፈችው። ላውራ በዚህ ውድድር የአውሮፓ ፈጣን ሰዓትን አስመዝግባለች። በውጤቱ ደስተኛ መሆኑን የተናገረችው ጉዳፍ የዓለም ክብረ ወሰንን ለመስበር በማቀድ ብርቱ ልምምድ ስታደርግ መሰንበቷን ተናግራለች። ጉዳፍ በሁለት ሰከንዶች ያሻሻለችውን ክብረ ወሰን ላለፉት 7 ዓመታት በሌላኛዋ ኢትዮጵያዊት አትሌት ገንዘቤ ዲባባ እጅ ውስጥ የነበረ ነው። ዘገባው የአሶሺየትድ ፕሬስ ነው። የቀድሞው የቶኪዮ ኦሎምፒክ አዘጋጅ ኮሚቴ ፕሬዚደንት ዩጂሮ ሞሪ ሴቶችን ነቃፊ አስተያየት መስጠታቸውን ተከትሎ ከሰሞኑ ስራቸውን በገዛ ፈቃዳቸው መልቀቃቸው ይታወሳል። እሳቸውን የሚተኩ አዲስ ፕሬዚደንት እስከሚቀጥለው ሳምንት ድረስ ለመምረጥ አዘጋጆች ጥረት እያደረጉ ነው። ዩጂሮ ሞሪን ይተካሉ ተብለው ግምት ከተሰጣቸው መካከል አንዷ የኦሎምፒክ ሚኒስትሯ ሰይኮ ሃሺሞቶ ናቸው። ሃሺሞቶ ህግ አውጪ የሰባት ጊዜ የኦሎምፒክ ተወዳዳሪ ከመሆናቸው በተጨማሪ በጠቅላይ ሚኒስትር ዮሺሂዴ ሱጋ ካቢኔ ውስጥ ከሚገኙ ሁለት ሴቶች መካከል አንዷ ናቸው። ከእሳቸው በተጨማሪ ግምቱ የተሰጣቸው በተቀናጀ ዋና ስፖርት ዘርፍ ጃፓንን 2 ጊዜ በኦሎምፒክ የወከሉት ሚኮኮ ኮታኒ እንዲሁም የላይኛው ህግ አውጪ ምክር ቤት አባልና የጀርባ ዋና ተወዳዳሪ የነበሩት ዳይኪ ሱዙኪ ናቸው። ዘገባው የሮይተርስ ነው። ስፔናዊው የፎርሙላ 1 የመኪና አሽቅድድም ተወዳዳሪ ፈርናንዶ አሎንዞ የደረሰበትን አደጋ ተከትሎ የመንጋጋ ቀዶ ሕክምና ተደርጎለታል። ከሁለት ቀናት ቆይታ በኋላም ከሐኪም ቤት በቅርቡ ይወጣል ተብሎ እየተጠበቀ ነው። የ39 ዓመቱ ፈርናንዶ በስዊዘርላንድ ብስክሌት በመጋለብ ላይ ያለ ነበር አደጋው የደረሰበት። የዓለም ቻምፒዮኑ ከሁለት ዓመታት እረፍት በኋላ ከሰሞኑ ወደ ውድድሩ ተመልሶ የተለመደ ብቃቱን ያሳያል ተብሎ እየተጠበቀ ነበር። የግል ሐኪሞቹ የጤና ሁኔታው እየተሻሻለ እንደሆነ ተናግረዋል። ዘገባው የሮይተርስ ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ሰንዜ ሞቼ ነበር ሳለለ